ኢያሱ ተላይነህ ገና ከልጅነቱ ጀምሮ አለ ፈለገ ሰላም የስነ ጥበብና የዲዛይን ትምህርት ቤት ገብቶ እንደሚማር አውቅ ነበር ይላል። በአብስትራክት ኤክስፕሬሽኒዝም ምናባዊ ወይም ወለሰንድ አገላለጽ ላይ ትኩረት ሰጥቶ ትምህርቱን ተከታትሏል። ከባህር ዳር መጥቶ ህልሙ ወደ ሆነው አለ ፈለገ ሰላም የጥበብ ትምህርት ቤት ከገባ በኋላም በዘመኑ ስመጥር በሆኑ መምህራን ስም ጥበብን መቅሰም መቻሉም ትልቅ እድል እንደሆነለት ይናገራል።
አለ የስነ ጥበብና ዲዛይን ትምህርት ቤት አፍሪካ ውስጥ ትልቅ ስም ካላቸው ትምህርት ቤቶች አንዱ ነው። ብዙ ዓለም ላይ ታዋቂ ሰዓሊዎች የወጡበት ትልቅ ትምህርት ቤት ነው። እዚህ ትምህርት ቤት ውስጥ ጆይን ካደረግኩ በኋላ ትልልቅ መምህሮችን የማግኘት እድል አጋጥሞኛል። ልክ እንደ አቶ ታደሰ መስፍን፣ መዝገቡ ተሰማ አይነት ትልልቅ ሰዓሊዎችን አግኝቼ ከእነሱ የተለያዩ ትምህርቶችን መማር ችያለሁ። ቆንጆ ጊዜ ነበር ያሳለፍኩት። የእኔ ስራዎች አብስትራክት ኤክስፕሬሽኒዝም በሚባል አሳሳል ውስጥ የሚመደቡ ናቸው። ከሁለተኛው የዓለም ጦርነት በኋላ በ1944 ገደማ በአሜሪካ የተፈጠረ የአሳሳል ዘዴ ነው። ዓለም ላይ የነበረው አጠቃላይ ሁኔታ በመቀየሩ ኦልሞስት በህመምና በረሃብ እንዲሁም በጦርነት ከሞተው አጠቃላይ ከ50-80 ሚሊዮን ህዝብ ነው የጠፋው። በዚህ ምክንያት ሰዓሊዎች የውስጥ ብሶታቸውን ለማውጣት፣ ቁጣቸውን ለመግለጽ፣ መከፋፋቸውን ለማሳየት ሲባል የተጀመረ ሙቭመንት ነበር ሞደርን አርት። ስለዚህ የኔ ስራዎች በዛ ውስጥ የሚገኙ ናቸው። የውስጥ ፍላጎቴን በፎርም እና ደማቅ ቀለም ተቀናጅተው ካንቫስ ላይ ኮምፖዝ የማደርግበት የአሳሳል ዘዴ ነው።
የእያሱ የሰዓሊነት ጉዞ ከልጅነቱ ጀምሮ እየዳበረ የመጣ ሲሆን በልጅነቱ መምህራን በስዕል የተደገፉ መልመጃዎችን ሲሰጡ የራሱንና የታላቅ ወንድሙንም ጨምሮ ይስል እንደነበርም ያስታውሳል። በዋናነት ሰዓሊ መሆን እንደሚችል የተረዳበትን የልጅነት ገጠመኝ ግን እንዲህ ይገልጸዋል።
አንደኛ ክፍል ወይም ሁለተኛ ክፍል ጀምሮ ክላስ ውስጥ ስንማር የመማሪያ መጽሐፎች ላይ የሚገኙ ስዕሎችን ኮፒ እንድናደርግ ክላስ ወርክና አሳይመንት ይሰጠን ነበር። በዛን ጊዜ የሚሰራቸው ስራዎች መጽሐፉን አስደግፌ ትሬስ በማድረግ በመገልበጥ ነበር የጀመርኩት። እዚያ መምህሮች ስላበረታቱኝ፣ ታላቅ ወንድሜ ደግሞ ከኔ በሶስት ክፍል ይበልጥ ነበር፣ የእሱንም አሳይመንት እኔ ይሰራና ለመምህሮቹ ሲያሳያቸው የእነሱን ፊድባክ አምጥቶ ለእኔ ሲነግረኝ በዛ እየተበረታታው እንደዚህ እንደዚህ እያደገ ፍላጎቴና ስኪሉ አንድ ላይ እያደገ ሄዷል። አንድ ብር ቦቱን በራሱ ላይፍ ሳይዝ በአንድ ብር ሳይዝ ሰርቼ ከጓደኞቼ ጋር ሱቅ ሄደን ብስኩት ገዛንበት። እዛም ባለሱቁ ይቆጣናል ብለን ፍርተን ድጋሚ ሄደን ገንዘቡን ሰጥተን እኔ ሳልኩትን አንድ ብር ስንቀበለው አልተቆጣንም፣ በጣም አበረታታል። ከዛ ቤተሰብም አወቀ። ያኔ አራተኛ ክፍል ነበርኩ። የትምህርት መዝጊያ ጊዜ ላይ ትምህርት ቤት ውስጥ ኤግዚቢሽን አቀረብኳት ቲን ስራ እና በዚያ ሰዓት ያገኘሁት ፊድባክ ከዛም በኋላ እንደዚህ እየተደጋገፈ ነው። በአንድ ቀን አይደለም የወሰንኩት። ያው ያ መነሻው ሲሆን ከዛ በኋላ ግን በብዙ ነገሮች ውስጥ ነው እያደገ የመጣው።
እያሱ ከአለ የጥበብ ትምህርት ቤት ተመርቆ ከወጣ በኋላ 3 የቡድን ስራዎችን ያቀረበ ሲሆን አሁን ላይ ለስራው ሙሉ ለሙሉ ትኩረት በመስጠት የራሱን ስራዎች ለእይታ ለማቅረብ ሲል የሙሉ ጊዜ ሰዓሊ መሆኑንም ይናገራል። እኔም ታዲያ ወጣት ሆነ የሙሉ ጊዜ ሰዓሊ መሆን እንዴት ነው? አይከብድም ወይ ስል ጠየቅኩት። ቢከብድም ዋናው ክፍያዬ ስዕሉን በመስራት የማገኘው ደስታ ነው ሲል እንዲህ አስረዳኝ።
የሙሉ ጊዜ ሰዓሊ ነው መኖርና የኑሮ ኤክስፔንሶችን መሸፈን በጣም ከባድ ነው። እኔ እንደ አጋጣሚ ከአርት ስኩል ከወጣሁ ጊዜ ጀምሮ ሌሎች ትንንሽ ቢዝነሶችን እሰራ ነበር እና ስዕሉ የሚሰራው ለራሴ ለነፍሴ ነው፣ ለመሸጥ አይደለም። ለመኖር የሚያስችለኝ ሌላ ቢዝነስ እሰራለሁ። ነገር ግን ያም ቢዝነስ በማይሳካበት ጊዜ በአርት ሙያው ስዕል የሚሰራው ለመሸጥ አይደለም። የእኛ ክፍያችንን የምናገኘው ስራውን በምንሰራበት ሰዓት የምናገኘው ደስታ ነው የእኛ ክፍያ። ስለዚህ የኮስሞቲክስ እቃዎችን አመርት ነበር። እንዴት ማምረት እንደሚቻል ሻምፖ፣ ኮንዲሽነር፣ ቅባቶች፣ ሳሙናዎች፣ ይህ የመሳሰሉ ኬሚካሎችን አምርቼ ለገበያ አቀርባለሁ። በዓል ባዛሮችንም በመሳተፍ የተወሰኑ ሳንቲሞችን ማግኘት ይችል ነበር። እንዲሁም በስሮችም ሰራተኞች ነበሩ። ነገር ግን የምተዳደረውም በዛ ነበር። ስዕል የምሰራው ለራሴ ነው፣ ለመሸጥ አልነበረም። አሁን ግን ያለው ማርኬት ብዙም ስላልሆነና ሁለቱን አንድ ላይ ለማርኬት ስለከበደ ስለዚህ ለስዕል መስጠት ስለፈለኩ አሁን ፉልታይም ስቱዲዮ አርቲስት እኔ እሱን ነው እየሰራ ያለሁት። ስዕል ሽጦ መኖር ግን ስቲል አሁንም በጣም ከባድ ነው። ሎካል ማርኬቱ በጣም ይደከመ ስለሆነ በጣም ታፍ ነው፣ ከባድ ነው።
በዘንድሮ የ2020 በአፍሪካ ዙሪያ የተውጣጡ ተስፋ የተጣለባቸው ሰዓሊያን ውድድር Emerging Painting Invitational EPI ላይ እጩ ከሆኑ 3 ኢትዮጵያውያን መካከል አንዱ ሆኗል። በዚህ ውድድር ላይ አሸናፊ እንደሚሆንም ትልቅ ተስፋ አለው።
EPI 2020 ኖሚኔት ነው የተደረገው። በሁሉም የአፍሪካ ሀገሮች ኮሚቴ አለ። እዚህ ኢትዮጵያ ውስጥ የሚገኘው በሳሪና መምህር ሮቢን ተመስገን የሚመራ ሲሆን ኢትዮጵያ ውስጥ ያሉ ወጣት ሰዓሊዎች ለኢፒአይ 2020 አርት ፕራይዝ ይቁናቸው ብሎ ያመናቸውን በማወዳደር መርጠው ኖሚኔት ያደረጉ። ከዛ ደግሞ የኢፒአይ 2020 ኮሚቴ 17 ሰዓሊዎችን ከተቃሚ አፍሪካ ሾርት ሊስት አድርጓል ማለት ነው። ለፋይናል ውድድር 17 ውስጥ አንዱ ይገኝ አቅም ያላቸው ሰዓሊዎች ነው። ከአጠቃላይ ከአፍሪካ ውስጥ ከብዙ ሀገሮች የተሳተፉ ቤቱ ምን እንደሚሆን አይታወቅም። ይህም ጥሩ ስራ ነው ይዤ ቀርብ ያለው ብዬ ማስበው እንግዲህ ሸንፋለሁ ብዬ የምጠብቀው።
የ2020 ከአፍሪካ ዙሪያ የተውጣጡ ተስፋ የሚጣልባቸው ሰዓሊያን ኢመርጂንግ ፔይንቲንግ ኢንቪቴሽናል ኢፒአይ ውድድር አሸናፊዎች በቀጣይ ጥቅምት 9 ቀን ይፋ የሚሆን ይሆናል። ለአሜሪካ ድምፅ ዘገባ ኤደን ገረመው ከዋሽንግተን ዲሲ።